እሺ ወገኖች፣ እንዴት አደራችሁ? እንዴት ዋላችሁ? ዛሬ ቀኑ ሐሙስ ጁን 4 2026 እንደ አውሮፓውያን አቆጣጠር የሐሙስ የማለዳ ፕሮግራማችንን በጌታ ስም እንጀምራለን። እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በሰላም መጣችሁ እያል ዛሬ በቃል የሚያገለግለን ዶክተር ጌታሁን ነው። እንዲሁም በመዝሙር እህቴ ለምለም ታገለግለናለች። ፕሮግራሙን የምመራው እኔ ዮናስ ነኝ። በድጋሚ እንደምን ዋላችሁ? እንዴት አደራችሁ? አሁን አጭር ቃል አንብቤ አጭር ጸሎት አድርገን ፕሮግራማችንን እንጀምራለን። እሱም ቃል የወሰድኩት በመዝሙረ ዳዊት 103 ቁጥር 1-8 ያለውን በጌታ ስም አነበዋለሁ። እንዲህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱ የበዛ። እንጸልይ። በዘላለም ፍቅርህ የወደድከን እግዚአብሔር አባትና አምላካችን ሆይ እናመሰግንሃለን፣ እናከብረሃለን። አባት ሆይ ምሕረትህ፣ ቸርነትህ፣ ጸጋ በዝቶልን ለቤታችንን ደግሞ ባርክ። አባቱ ለዚህ ማለዳ ስላበቃን ክብርና ምስጋና ለአንተ። አባት ሆይ እንደኛ በደል፣ ክፋት፣ ኃጢአት ቢሆን አባት ሆይ በፊት መቆም የማንችል ኃጢአተኛ ደካሞች ነን። አባት ሆይ ግን ያንተ ምሕረትና ቸርነት ጸጋ በዝቶልን ለልጅነት ማድረግ ሰጥተን በፊት መቆም እንድንችል ስላረከን እናመሰግንሃለን። አባትና አምላክ ሆይ ደግሞ ዛሬ በዚህ ማለዳ በፊት የተገኙትን እግዚአብሔር ሆይ ሊያገለግሉ የመጡትን እንዲሁም ደግሞ አባቶ ያንተን ቃል ለመስማት የመጡትን ሁሉ ትባርክ ዘንድ ፈቃድ ይሁን። እምረት አባት ነህና ተባረክ። እግዚአብሔር ወይ ደግሞ ዛሬ በዚህ ማለዳ እግዚአብሔር ሆይ በዚህ ቴሌኮንፈረንስ ታሞ የሚጸለይላቸው ወገኖች አሉ። አባቱ ወይም ደግሞ አባቶ ሌላ የጸሎት አደራ እህቴ ሊዲያ እናስባለን። አባት መሐሪ ነህ። አባት የሚያማቸውን ሁሉ ምታል። እግዚአብሔር ሆይ ከሁሉ በላይ ሁላቸውን የምታውቅ ነህና አባቶ በዚህ ሰዓት ለአንተ አስረከብን። እግዚአብሔር ሆይ የምሕረት እጅ በዚህ ሰዓት ይነካቸው ዘንድ፣ እግዚአብሔር ሆይ ፈውስ ከሰማይ ይመጣላቸው ዘንድ ፈቃድ ይሁን። ያስቸገሩትን ትረዳ፣ ያዘኑትን ታጽናና ዘንድ ፈቃድ ይሁን። አባቶ ደግሞ በዚህ ሰዓት ልጆቻችንን በፊት እናቀርባለን። አባቶ ይሄ የትምህርት ዘመን አልቆ አባቶ በረፍት ላይ ናቸው። እግዚአብሔር ሆይ ዓመቱን ሁሉ ያላንዳች እንከን ያላንዳች ችግር ስላሳለፍካቸው አባት ተባረክ። እግዚአብሔር ሆይ ደግሞ ይህን የረፍት ጊዜያቸውን አባት ሆይ በቴክኖሎጂ በተለያየ ስልጣን ወጥመድ ውስጥ እንዳያያዙ ትረዳቸው ዘንድ ከሌላው ጊዜ በተለየ ወደ አንተ የሚቀርቡበት ዘመን ይሆን ዘንድ ፈቃድ ይሁን። አባት ሆይ ደግሞ ኢትዮጵያ ሀገራችንን በፊት አቀረበት። እግዚአብሔር ሆይ በዛች ምድር ላይ የተደረገው ምርጫ አንተ አይተሃል። አባት ሆይ አሁንም የቀራለ ብሏል። እግዚአብሔር ሆይ ሰው ደም ሳይፈስ እግዚአብሔር ሆይ ችግር መከራ ሳይሆን አባት ሁሉ ነገር በሰላም ያልፍ ዘንድ ፈቃድ ይሁን። ስለ ሁሉ እናመሰግንሃለን። ኖር ባለች ምድር አንተ ባርክ፣ ህዝቧን አንተ ባርክ። በዓለም ዙሪያ ያለውን ሁሉ ጦርነት እግዚአብሔር ሆይ ታያለህና አባት ሁሉ ለአንተ አስረከብን። ሁሉ እንደ ፈቃድ ይሆን ዘንድ ለአንተ ሰጠን። አባት ክብር ሁሉ ለአንተ ይሁን። አባት ሆይ ደግሞ ቀሪሳታችንን ቀግዛችን ተረከብ። በሁሉ ክብር በልጅ በኢየሱስ ስም አሜን። ሺ ወገኖቼ በድጋሚ እንደምን አደራችሁ? እንደምን ዋላችሁ? እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በሰላም መጣችሁ እያልኩ አሁን በመዝሙር እህቴ ለምለም ታገለግለናለች። እህት ለምለም መስመላለች።
አዎ፣ እንደምን አደራችሁ?
እንዴት አደርሽ ለምለም? ተባረኪ።
መዝሙር 59 የህይወት እንጀራ ቁረስልኝ። የህይወት እንጀራ ቁረስልኝ ስጋ ምግብ እንደ ቆረብ በተቀደሰው ገጽ እሻሃለው መንፈሴ ናፍቆሃል ሕያው ቃል እውነቱን ባርክልኝ ለእኔ በገሊላ ምግብ እንደባረክ ነፃን ወጣለው ከማሰርቴ ሰላም አገኛለው በሙላቴ መንፈስን ላክልኝ አሁን ለኔ ዓይኔን እንዲነካኝ እንዲያሳየኝ ከቃልህ እውነቱን እለጽልኝ በመጽሐፍህም እንዳያድርገኝ የሕይወት እንጀራ ለጌታዬ የቅዱስ ቃልህ መጽናኛዬ በልቼው እንድኖር ካንተ ጋራ እውነቱን አስታውቀኝ ፈቃድ አምላክ እውነትን አስታውቀኝ ፈቃራ። አሜን
አሜን አሜን። ለምለም ተባረኪ። ለዝማሬው እግዚአብሔር እናመሰግናለን። አሁን ከዚህ ቀጣይ ወደ ቃል እንሄዳለን። ዛሬ በቃል የሚያገለግለን ዶክተር ጌታሁን ነው። ዶክተር መስመር ላይ አለ?
አሎ፣
እንዴት አደርክ ዶክተር? ዜና ሰዓቱን ለእንትና ለእግዚአብሔር ፍሰታለሁ። ተባረክ።
እግዚአብሔር ይስጥልን። ለመጣልን ጸሎት እና መዝሙር እግዚአብሔር የተመሰገነ ይሁን። እዚህ ለምለም ጌታ ይባርክ ስላለው ዮኒም ጌታ ይባርካችሁ። የጌታ ልጆች በእውነት በዚህ ማለዳ ደግሞ እንደው ነቅታችሁ ወደ ጌታ ቃል የመጣችሁ ሁሉ እግዚአብሔር ይባርካችሁ ማለት እፈልጋለሁ። እውነት ሁላችንም እግዚአብሔር አባታችን ሩሩህ አምላክ ነው። ወደ ዛሬ እንግዲህ ሳስብ ነበር ትላንት ወዲያ ምን ቃል ብንካፍል ነው የሚል ወደ ማቴዎስ 18 ላይ ያለውን ሀሳብ ነው እግዚአብሔር በልብ ያስቀመጠው ብዬ አስባለሁ። እና ወደ ማቴዎስ 18 ያሉትን ሀሳቦች እናያለን። መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቶቹን ሰብስቦ በሄደበት ሁሉ 3 ዓመት ተኩል ከእሱ ጋር በወጣ በገባበት እየገቡ እየሄዱ የጌታን ቃል በደንብ አስተምሯቸዋል። የእግዚአብሔርን መንገድ አሳይቷቸዋል። እግዚአብሔር ማን እንደሆነ አሳውቋቸዋል። እና በዛ ውስጥ እንግዲህ አንዱም ብዙ ከሚማሩት ደቀ መዛሙርቶቹ ተሰብስቦ ጌታ ሆይ በሰማይ ታላቅ የሚባለው ምን አይነት ሰው ነው? ምን ቢያደርግ ነው? ጸባዩ ምን ቢሆን ነው? ብሎ ደቀ መዛሙርቶቹ ተሰብስቦ ጠየቁት። ያ ማለት እንግዲህ መንገዱ ሰማይ ለመግባት ምንድን ነው የሚለው ነው በአጠቃላይ ጥያቄ። እና በሰማይ ታላቅ የሚባለው ምን አይነት ነው? እና ሰማይ መግባት ዘዴው ሁኔታው ምንድን ነው ብሎ ነው የጠየቁት። እና መድኃኒታችን ኢየሱስ ክርስቶስ የመለሰው ለእኔና ለእናንተ ዛሬ በእውነት እቺ ምድር የምንኖርበት ምድር አለችም፣ ማለፊያ ምድር ናት እና ሞት አለ። ግን ከሞት በኋላ መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ለእኔና ለእናንተ የዘላለም ሕይወትን ስለሰጠን ከሞት ወዲያ ሕይወት አለ። በዚህ ምድር ደግሞ አስተማማኝ ሕይወትም የለም። በኤኒ ታይም የሰው ልጅ ሕይወቱን ሊያጣ ይችላል። ግን አስተማማኝ ደግሞ መንግስት አለና እግዚአብሔር የተመሰገነ ይሁን በቃሉ ይሄን ስላስቀመጠልን። ታዲያ ለዛ እኔና እናንተ መንግስተ ሰማያት ለመግባትና ታላቅ ለመባል መድኃኒታችን ኢየሱስ ክርስቶስ የሚያስተምረው ዛሬ ምንድን ነው? እንጸልይ። እግዚአብሔር አባታችንና አምላካችን ሆይ፣ ኦ ለቁጣ የዘገየ ምሕረት ብዙ የሆነ አምላካችን፣ የምትምረን ደግሞ ከአንተ ጋር እንድንታረቅና ለዘላለም ከአንተ ጋር እንድንኖር ነው። አባታችን ሆይ ዛሬም በእውነት መንገድን እንድንከተል የምታስተምረውን ተምረን መንገድህን ከሚከተሉ በሰማይም ታላቅ ከሚባሉ እድል ፋንታችን እንድታደርግ እና ቃልን ስናነብ አንተ በቃል ቀድሰን ቃል ቅዱስ ነውና ስለሰማን ተመስገን። በጌታ ኢየሱስ ክርስቶስ ስም አሜን። ወደ ማቴዎስ 18 እንሄዳለን። ከቁጥር አንድ ጀምሬ ላንብብና ቆም እያልኩ እንግዲህ ጌታ በእውነት የአስተማሪኝን ሀሳብ ለማካፈል እሞክራለሁ። ከሁላችሁ በላይ አውቃለሁ እያልኩ አለም። ነገር ግን ይሄ በሚነበብበት ጊዜ የእግዚአብሔር መንፈስ ለእያንዳንዳችን የሚያስፈልገውን ትምህርት ነው የሚሰጠን። ሁላችን አንድ አይነት ትምህርትን ቢነገርም የእግዚአብሔር መንፈስ ግን እኔና እናንተ ለሚያስፈልገን ነገር ይናገረናልና በዚህ እምነት አብረን ሂድ። በዚያም ጊዜ ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጠው ማን ነው ብሎ ጠየቁት። ኢየሱስም አንድ ሕፃን ወደ እርሱ ጠርቶ በመካከላቸው አቆመና እንዲህ አላቸው፣ እውነት እላችኋለሁ ካልተለወጣችሁና እንደ ሕፃናት ካልሆናችሁ ፈጽሞ ወደ መንግሥተ ሰማያት አትገቡም። ስለዚህ በመንግሥተ ሰማያት ከሁሉ የሚበልጥ እንደዚህ ሕፃን ራሱን ዝቅ የሚያደርግ ነው። ማንም እንደዚህ ያለውን ሕፃን በስሜ የሚቀበል እኔን ይቀበላል። ነገር ግን ማንም በእኔ ከሚያምኑት ከእነዚህ ከታናናሾች አንዱን የሚያሰናክል ከባድ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር ተጥሎ ቢሰጥም ይሻለዋል። ይቺ ዓለም የመሰናከል ምክንያት በመሆኗ ወዮላት፣ መሰናከል መምጣቱ አይቀርምና። ነገር ግን የመሰናከሉ ምክንያት ለሚሆነው ሰው ወዮለት። እጅ ወይም እግር ለማሰናከል ምክንያት ቢሆንብህ ቆርጠ ጣለው። ሁለት እጅ ወይም ሁለት እግር ኖሮ ወደ ዘላለም እሳት ከምትጣል አንካሳ ወይንም ደግሞ ጉንድሽ ሆነ ወደ ሕይወት መግባት ይሻልሃል። እንዲሁም ዓይን ለማሰናከል ምክንያት ቢሆንብህ አውጥተህ ጣለው። ሁለት ዓይን ኖሮ ወደ ገሃነም እሳት ከምትጣል አንድ ዓይን ኖሮ ወደ ሕይወት መግባት ይሻልሃል። እሺ፣ ይህን ሀሳብ እንግዲህ እንግዲህ ብዙ ጊዜ መጽሐፍ ቅዱስ ሰዎች የፈለጉትን ትምህርት ለማስተማር ይኸው እንዲህ ተጽፏል ብሎ ስንኛዋን ክፍል ይዞ ይሄዱና የራሳቸውን ትርጉም ያስቀምጣሉ። ነገር ግን እዚህ አውደው ወይም ደግሞ ጠቅላላ ሀሳቡ የጥያቄው መልስ ምንድን ነው ብለን በምናይበት ጊዜ እንግዲህ የተጠየቁት መድኃኒታችን ኢየሱስ ክርስቶስ በቃ ሰማይ ለመግባትና በሰማይ ደግሞ ታላቅ ብሎ በዚህ ምድር ላይ ያሉትን ሰዎች የሚያይና በቃ ይሄ የበለጠ ነው ተብሎ የሚታወቀው ምን አይነት ሰው ነው ብሎ በጠየቁት ጊዜ መድኃኒታችን ኢየሱስ ክርስቶስ ያደረገው ምንድን ነው? አንድ ሕፃን ወደ እሱ ጠራ። ናናና አንተ ልጅ። እንግዲህ ያ ልጅም በግልጽ አልተናገረም። እዚህ ላይ በጣም ሕፃን መሆን አለበት ብዬ ነው የማስበው። እና እንደውም ክርስቶስ ተሸክሞት እየተናገረ እንደሆነ ነው የማስበው። እና ወደዚህ ወደ ሚችጋን በመጣን ጊዜ ፓስተር ድዋይት የታወቀ ፓስተር ነው። ሮብ ሮብ ጸሎት ይመራ ነበር እና ሮብ ሮብ እንሄድ ነበር ብዙ ጊዜ። ባለቤቴ ከሰዓት ስለምሰራ ልጆቹን ያው እዚህ ሀገር ማሳደግ ከባድ ነው እና ሁለታችንም ተረዳድተን ነው እንትን ያልነው እና እሷ በምሰራበት ጊዜ እኔ ልጆቹን ይዛለሁ እና በዛ ሰዓት ደግሞ ጸሎት የመሄድ እድል ነበረ ጊዜው እና ይዤ ሲሄድ ያሱ ልጄ ትንሽ ዳውን ሲንድሮም ነው እና ግን ፓስተሩን ይወደዋል እና እያስተማረ እያለ አንድ ሌስ ስንደርስ እያስተማረ እያለ ሮጦ ሊያቅፎ ነው የሚሄደው። ከዛ እሱ ደግሞ ብሪክ ያደረገውና ያቅፎና መሬት አይጥለውም ይዞት ብዙ ሰዓት ስለያዘው መጽሐፍ ቅዱስ ሲተነትን ሲያስተምር ትዝ ይለኛል። እና ያ ታላቅ አታችመንት ሆኖ ዛሬ ትልቅ 20 ዓመትም ሲሆነው ሲገናኙ በጣም ነው የሚጠቃቀፉት። ሰላምታ እኔን እንደዛ ሰላም አይለኝም። እና በጣም ሰላምታ ተለዋውጦ እንዴት ነው ክርስቶስን ትመሰክራለህ ወይ ምናምን እያለው ነው የሚለው። እና በቃ በሚችለው አዎ እያለ ሲለው እንደ ትልቅ ሰው ነው የሚያዩና የሚያናግረው። ልክ እንደዛው መድኃኒታችን ኢየሱስ ክርስቶስ እንደው ሳየው በፍቅር አቅፎት በመካከላቸው ቆሞ እያስተማራቸው እንደሆነ ነው የሚታየኝ። እና ከዛ ምንድን ነው ያለው ጌታ እንግዲህ በሚናገርበት ጊዜ በጣም አስፈላጊ ከሆነ እውነት እላቸዋለሁ ነው የሚለው። ክርስቶስ የሚናገረው እውነት ነው፣ ግን የምናገረው ራሱ እውነት ነው ብሎ ደግሞ ካለው ምን ያክል አስፈላጊ መሆኑን ማስተዋል አለብን። እና እዚህ ላይ ካልተለወጣችሁና እንደ ሕፃን ካልሆናችሁ ፈጽሞ ወደ መንግሥተ ሰማያት አትገቡም። መጀመሪያ እንግዲህ ደቀ መዛሙርቱ ከእሱ ጋር ብዙ ዓመት ቆይተዋል፣ ሄደዋል፣ አለም እያስተማራቸው ነው። እንዴት ነው ታዲያ እዚህ ካልተለወጣችሁ እንደ ሕፃን ካልሆናችሁ የሚለው? ወዳጆቼ ሆይ እኔና እናንተ በዚህ ምድር ነው ያለነው። የለበስነው ሥጋ በኃጢአት የተሞላውን ነው የወረስነው የወላጆቻችን። ወላጆቻችን ደግሞ ከየት አምጡ? ከመጀመሪያው አዳምና ሔዋን ካመጹት ሞት ትሞታላችሁ ከተባሉት። ስለዚህ በተፈጥሯችን በኃጢአት የተሞላነን ወደ ታች ቅድም እንዳየነው መሰናከያ ይመጣል በዚህ ምድር ላይ። ለምን? ጠላት ሰይጣን ስላለ ፈተና አለ፣ አታላይ አለ። ምንም እንኳን እኛ በትክክል ለመሄድ ብንሞክር እንቅፋት የሚያስቀምጥልን አለ። ጠላት ሰይጣን ሰዎችን ይጠቀማል። ጠላት ሰይጣን ራሳችንን በአእምሯችን ያንሾካሽኳል። በመሳሰሉት በአጋጣሚዎች ይመጣል። የምንወደው ነገር ግን እግዚአብሔር የሚጠላው ነገር በተለይ ስጋ የሚወደው የስጋ መውደድ የዚህ ዓለም መውደድ ከእግዚአብሔር ጋር ጠላትነት ነው። የዛን አይነቶቹን ነገሮች ያመጣል። ስለዚህ በዚህ ምድር እስካለን ድረስ ይህ ችግር ስላለ መድኃኒታችን ኢየሱስ ክርስቶስ ከእሱ ጋር አብሮ ያሉትን ተጠምቀው ከእሱ ጋር አብሮ የሚራመዱትን በዮሐንስ ነው የተጠመቁት። አብዛኛው ዮሐንስ ደቀ መዛሙርት ነበሩ። ከዛ ነው ወደ ክርስቶስ የሄዱት እና እንደዚህ ቃሉን አጥንቶ አንብቦ እንደገና እንዴት ነው ክርስቶስ ካልተለወጣችሁ የሚለው? ያ ማለት ወገኖቼ ጳውሎስ እንዳለው አይዳይ ዴሊ በየቀኑ እሞታለሁ፣ በየቀኑ ክርስቶስን መያዝ አለብን። ለምን? ይሄ ምድር ፈታኝ እና አስቸጋሪ ነው። ስለዚህ እኔና እናንተን ዛሬ ጌታ ካልተለወጣችሁ እንደ ሕፃናት ካልሆናችሁ ይላል። ሕፃን ሁኖ አለ የሚለው ተጠምቀቁ፣ እንደ ሕፃናት ሁኑ። ጸባዩን ነው የሚናገረው፣ እንደ ሕፃናት ሁኑ እንጂ ሕፃን ሁኑ እያለ አይደለም። እዚህ ላይ እንግዲህ ያንን ምንድን ነው የሚለው ከዛ ይተነትኗል። ሕፃናት ይቅር ባይ ናቸው። ህፃናት ሩሮች ናቸው። ህፃናት ክፋትን አይመረምሩም፣ አያውቁም። ስለዚህ እዚህ ላይ መድኃኒታችን ኢየሱስ ክርስቶስ ደግሞ እንግዲህ ምን ያወዳድራል? እሺ ተለወጡ። ከተለወጣችሁ በኋላስ ሌላውን ማነጽ አለባችሁ። ቁጥር አምስት ላይ ማንም እንደዚህ ያለውን ህፃን በስሜ የሚቀበል እኔን ይቀበላል፣ ነገር ግን ማንም በእኔ ከሚያምኑት ከነዚህ ከታናናሾች አንዱን የሚያሰናክል ከባድ ወፍጮ ድንጋይ በአንገቱ ላይ ታስሮ ወደ ጥልቅ ባህር ተጥሎ ቢሰጥ ይሻለዋል። እኔና እናንተ የወንድማችን የእህታችን ጠባቂ ነን። እንደ ቃይል እኔ የወንድሜ ጠባቂ ነኝ ማለት አንችልም። እዚህ ላይ የሚለው እንግዲህ እነዚህን ህፃናት በሚልበት ጊዜ ምን ማለቱ ነው ወገኖች? ወይ የዛ የዘጠኝ ወር ህፃን፣ የአንድ ዓመት ህፃን፣ የሶስት ዓመት ህፃን እያወራ አለም ያለው በመንፈሳዊ ህይወት ህፃን የሆነ ማለት ነው። ስልሳም ዓመቱም ይሁን ሰባም ዓመቱም ይሁን ሰላሳ ዓመቱን ሀያ አስራ አምስትም ዓመቱ ይሁን ይሄ በጌታ ቃል ያልጠነከረውን እኔና እናንተ ማበረታታትና ወደ ጌታ ማቅረብ አለብን እንጂ ማሰናከያ ነገሮች መጣል የለብንም። ኦ ይሄ ወደ ቤታችንም እየመጣ ነው። ለራሳችን መዝናናት ስንል የተለያዩ ቲቪዎችን ስንከፍት ወይም ሳስቡት አንዳንዴ ያው የትዳር ነገር እናጥና ተብሎ ስለ ብልግና ስለ ሌሎች ነገሮች ሁሉ የሚመጡ ነገሮች አሉ። ችላ ብለን እሱን የምናይ ከሆነ ልጆቻችን ወይም ደግሞ ህፃናቶች በዛ አካባቢ ያሉት ያሉ እንደውም በዚህ ሀገር ከአስራ ስምንት ዓመት በታች የሆነ ይሄ አይፈቀድለትም ብሎ እንኳን አለማውያን እንኳን እንደዚህ ያደርጋሉ። ታዲያ የእኛ አንዳንዴ ችግሩ እንግዲህ መሰናከያ ይመጣል የሚሉት ችግር የለም ብለን የምናያቸው የምናደርጋቸውን ነገሮች ለሌሎቹ ምን ማድረግ ይመጣሉ? ማሰናከያ መንገድ ይሆናሉ። ጌታን የማያውቁ በስራ ቦታ፣ በተለያየ ቦታ እኔና እናንተ ክርስቲያን ነን ብለን አላለ ክርስቲያን ማድርገውን ነገር የምንሰራ አይነት ከሆነ ለሌሎቹ ማሰናከያ ነገር መጣል ነው። ሰፋ አድርጋችሁ ማየት ትችላላችሁ። ታዲያ ጌታ ምንድን ነው የሚለው? እንደዚህ ክርስቲያን ነን ብለን የክርስቲያንናን ህይወት ይኖርን ለሌሎቹ ማሰናከያ ከሆንን እንደው የድንጋይ ወፍጮ እንዳትነሳ ዋኝተም እንዳትወጣ ወደ ጥልቁ ባህር ብትጣል ይሻልሃል። ያ ማለት ታላቅ ፍርድ አለ። የዚህ ዓለም ማሰናከያ ምክንያት መሆን የለብንም። መሰናከያ መምጣቱ አይቀርም ነው የሚለው። ጠላት ሰይጣን እስካለ ድረስ የእሱ ሰዎች የሆኑትን ሁሉ ያመጣል፣ ይጠቀማል። ግን እኔና እናንተ አማኝ ክርስቶስን የያዝን የማሰናከያ ምክንያት ጌታ ዛሬ እኔና እናንተ ችላ ያልናቸውን ነገሮች እንድናይና ከቤታችን እንድናስወግድ ያስፈልጋል። ብዙ ነገሮች እኔ ሳድግ ለምሳሌ ቡና በጣም ይጠጣል፣ በቀን ሶስቴ እንደዚህ። ተማሪ ቡና አይጠጣም ብሎ እኛን ከልክሉናል። እግዚአብሔር ይባርካቸው። ነገር ግን ቡና እየጠጣው አይ አንተ ተማሪ ነህ አትጠጣ የሚለው ማሰናከያ መጣል ነው፣ ለዛ ሰው ቡና እንዲጠጣ ማለት ነው። እንግዲህ ብዙዎቹ አይ ቡና ጥሩ ነው ይላሉ፣ ግን ሱስ የሚያስይዝ ነገር ስለሆነ እኔ ጥሩነቱ አይታየኝም። ነገር ግን እንደው ትንሽ ምሳሌ ለመስጠት ያክል ነው። እንደዛ አነስ አነስ ያሉ እኛ ጸባይ ያደረግናቸው ለእኛ ያመቻል የሚሉትን ነገሮች ለሌሎቹ ግን ማሰናከያ ሊሆን የሚችለውን ነገር ማውጣት አለብን። እግዚአብሔር እኛ ችላ ስላልን አንዳንዴ በቃ እሱም እያዘነ ችላ ሊል ይችላል። ምክንያቱም ለእስራኤሎች በሚናገርበት ጊዜ ሙሴ ስለ ክፋታችሁ ይህንን ፈቀደ እንጂ ከእግዚአብሔር አይደለም። እንግዲህ ሙሴ እንዲፈቅድም እግዚአብሔር ዝም ያለው የራሳቸውን ክፋት በማየት እግዚአብሔር አንዳንዴ ዓይኑን ይሸፍናል። ነገር ግን በግልጽ ሲናገር መስማት በጣም አስፈላጊ ነው። በተለይ እንግዲህ ይሄ ህፃን የሚለው በእምነት ዝቅ ያለውን በእምነት አላለም ደከም ያለውን አልፈን ቁጥር 15 ወንድም ቢበድል እንግዲህ በተለይ ጴጥሮስ ብዙ ጊዜ ጥይት መጠየቅ ይወዳልና ወንድሜ ቢበድለኝ ሰባት ጊዜ ይቅር ልበለው ወይ ብሎ ጠየቀ። ወንድም ቢበድል ጌታ ምን አለ? ሰባት ጊዜ አልልህም፣ ሰባት ጊዜ ሰባ። ሰባት ጊዜ ሰባ 490 ነው የሚመጣው። ይሄ ለእስራኤል ልጆች የምሕረት ጊዜ ዳንኤል ካየው ራእይና አዋጁ ከታወጀ ጀምሮ 2300 ቀናት በኋላ ቤተ መቅደስ ይነጻል ያለው 490 ለእስራኤል የተቆረጠ ነው። በዛ ውስጥ መሲ የሚገለጥበት በመጨረሻዎቹ ሳምንታት መሲ የሚገለጥበት ለእስራኤል የምሕረት ጊዜ የተሰጠበት በቃ ብዙ ትውልድን እግዚአብሔር የጠበቀበት ነው። ልክ እንደዛው ጌታ እኔና እናንተን ደግሞ የሚበድለን ካለ በሰማይ ታላቅ ለመባል ወገኖች ሆይ እኔና እናንተ ጌታ ክርስቶስ የሚለን ማድረግ አለብን። ወንድም ቢበድል ሄደ አንተና እርሱ ብቻ ሆናችሁ ጥፋቱን ንገረው፣ ቢሰማም ወንድምህም እንደገና የራስ ታደርገዋለህ። ባይሰማ ግን ነገር ሁሉ በሁለት ወይም በሶስት ምስክሮች አፍ ስለሚጸና አንድ ወይም ሁለት ሰዎች ይዘ አነጋግረው። እነርሱንም ባይሰማ በቤተ ክርስቲያን ነገር በቤተ ክርስቲያናትም ባይሰማ እንደ አሕዛብና እንደ ቀራጭ ሰብሳቢ ቁጠረው። እውነት እላችኋለሁ በምድር ያሰራችሁት ሁሉ በሰማይ የታሰረ ይሆናል፣ በምድርም የፈታችሁት ሁሉ በሰማይ የተፈታ ይሆናል። እዚህ ላይ መጠንቀቅ አለብን። ብዙ ጊዜ ይሄ ትርጉም በትክክል ያልተረጎመ ነው። በተለይ ቁጥር 18 እና ያሰራችሁት በሰማይ የታሰረ ይሆናል እዚህ ላይ የሚናገረው እንግዲህ ወገኖቼ ሆይ በደል በሚመጣበት ጊዜ በመጀመሪያ የኔና እናንተ ጌታ የሚያስተምረን ትምህርት ይቅርታ አርግለት ነው። ይቅርታ አርግላት። ይቅርታ ማድረግ አስፈላጊ ነው። ይቅርታ አርግ ያለው ብለን ዝም ማለት ብቻ ደግሞ በቂ አይደለም። ያን ሰው ከስህተቱ መመለስ አለብን፣ ከበደሉ መመለስ አለብን። ስለዚህ ሄዳችሁ ራሳችሁ አነጋግሩ። ራሳችን ሄደን ስናናገር ነገሮቹ ሳይራገቡ ብዙ ጊዜ ሊከስሙ ይችላሉ። ይሄ ከቤት ጀምሮ ነው፣ ወላጅ ከልጆች ወይም ደግሞ ወላጅ እርስ በርሳቸው፣ ከዛ ደግሞ በመስሪያ ቤትም በቤተ ክርስቲያንም እንደዚህ መቀያየም ይመጣል። አንዳንዴ በመገመት ብቻ ያልሆነውን በመገመት ብቻ እና ሄደንን ያንን እንዴት እንዲህ ይደረጋል ብለን በምናይበት ጊዜ ሄደ አነጋግረው በምናነጋግርበት ጊዜ ነገሮቹ ይፈታል። ያ ካልሆነ ደግሞ ሌላ የሚቀርቡት ለዛ ሰው አንድ ሁለት ሰው ይዘን ኧረ እባካችሁ አስታርቁ እንዲህ ሆኗል፣ በዛም ይፈታል ብዙ ነገር። ግን አንዳንድ ሰዎች አክሮ አመፀኛም ይሆናል። ይሄንን ወደ ቤተ ክርስቲያን ውሰደው ነው የሚለው። ወደ ቤተ ክርስቲያን በሚወሰድበት ጊዜ ቤተ ክርስቲያን የክርስቶስ ቤት ናት፣ የእግዚአብሔር መንፈስ ያለበት ነው። ስለዚህ የእግዚአብሔር መንፈስ ያለበትን በጸሎት ያን ሰው ተሰብስቦ እግዚአብሔር ኃላፊነት የሰጣቸውን የቤተ ክርስቲያን ቀሳውስቶች እሱን ለማገልገል ሕይወታቸውን ለእሱ አሳልፈው የሰጡት ይህንን ሰው መክሮ እባክህ ተመለስ፣ በጸሎት በልመና ነገሮችን በመሆነ ነገር በሚናገሩበት ጊዜ ቤተ ክርስቲያኑን ራሱ አልቀበል ካለ ምን ማድረግ ይቻላል? ስለዚህ አሁን ቤተ ክርስቲያን የምትወስነው ውሳኔ ለዛ ሰው ወደ ዘላለም ሕይወቱ ላይ ኢፌክት አለው እያለ ነው። በምድር ያሰራችሁት በሚልበት ጊዜ በቃ እናንተ ተስማምታችሁ በእግዚአብሔር ቃል ላይ ተመስረታችሁ ይህን ሰው የምታናገሩት ማይሰማችሁ ከሆነ የእግዚአብሔርን መንግስት ንቋል። ስለዚህ ሰማይም ምንም ማድረግ አይችልም እያለ ነው። ትልቅ ኃላፊነት አለብን ወገኖች፣ አንዱን ለማዳን እንደገና ደግሞ መሰናከያ ለመሆን እና እዚህ ላይ የሚናገረው ልክ ቀሳውስ በፈቀዱት መሰረት እኔ ይቅርብ ያለው ጌታ ይቀበልሃል የሚለው አይነት የተሳሳተ ትምህርት አይደለም። እዚህ ላይ በመጽሐፍ ቅዱስ ላይ በመሰም ቤተክርስቲያን እንግዲህ የምትመራው በመጽሐፍ ቅዱስ ነው እና በዛ ምሬት ሰዎች በሚናገሩበት ጊዜ አዎ ይቅርብ ያለው ወይም በደሉን ትቻለሁ የሚል ሰው ከሆነ ሰማይም ልክ በዛው ልክ ነው የሚመልሰው ለማለት ነው እንጂ እኔና እናንተ በክርስቶስና በእግዚአብሔር መሃልና በሰዎች መካከል ሆነን መፍረድና መወሰን የምንችል ማለቱ አይደለም። ወደ መጨረሻው ክፍል እንድናልፍ ፈልጋለሁ። ሌላውን ክፍል እንድታነቡ እናንተ በጣም አስተማሪ ነው። በዚህ ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልለው? እስከ ሰባት ጊዜ ነውን? አለው። ቅድም እንዳልኩት እንግዲህ ወደ ሰባት ጊዜ ሰባ ብሎ መድኃኒታችን ኢየሱስ ክርስቶስ ተናግሯል እና እዚህ ላይ ስለዚህ መንግስት ሰማይ ባሪያዎቹን እጅ የነበረውን ሂሳብ ለማስተሳሰብ የፈለገውን ንጉሥ ትመስላለች ብሎ ክርስቶስ መለሰለት። ሐሳቡን ማጣራት እንደጀመረም ይቅርታ ሂሳቡን ማጣራት እንደጀመረም 10,000 ታለንት ዕዳ ያለበትን አንድ አገልጋይ አቀረቡለት። እንግዲህ ታለንት የሚለው እዛ መክሊትም ብሎ ሌላ ቦታ ተርጉሞታል እና 10,000 መክሊት ያለውን ዕዳ እንግዲህ ንጉሱ ፊት ቀርቧል የሰውየው እና አገልጋዩም ያለበትን ዕዳ መክፈል ስላቃተው እርሱ ራሱ ሚስቱ፣ ልጆቹ፣ ንብረቱ ሁሉ ተሽጦ ዕዳው እንዲከፈል ጌታው አዘዘ። በዚህ ጊዜ ባሪያው እግሩ ላይ ወድቆ ታገሰኝ፣ ያለብኝን ዕዳ ሁሉ እከፍላለሁ፣ እባክን ማረኝ፣ እባክን እያለ ለመነው። ጌታውም ጌታውም አዘነለትና ባሪያውን ማረው፣ ዕዳውንም ትቶለት አሰናበተው። ያ ባሪያ ከጌታው ፊት እንደወጣ 100 ዲናር የእርሱ ዕዳ ያለበትን አገልጋይ ባልንጀራውን አግኝቶት እንቅ አድርጎ በመያዝ ያለብን ዕዳ ክፈለኝ አለው። ተመልከቱ ወገኖች፣ እንግዲህ የመጀመሪያ ጥያቄና የዚህ ትምህርቱ ዋና ምንድን ነው? እኔና እናንተ ማሰናከያ መሆን የለብንም። እኔና እናንተ ይልቅስ ወደ እግዚአብሔር የሚያቀርቡ ሰዎች መሆን አለብን። ሌሎችን ሰዎች ወደ እግዚአብሔር የምናቀርብ ሰዎች መሆን አለብን። ክርስቶስ እዚህ ላይ እንግዲህ በዚህ ታሪክ ውስጥ የሚያስተምረን ምንድን ነው? ልቀጥል ቁጥሩን። ባልንጀራው አገልጋይም ከፊቱ ወድቆ እንግዲህ ይሄ 100 ዲናር ያለበት ማለት ነው፣ ወድቆ ታገሰኝ እከፍላለሁ ብሎ ለመነው። ነገር ግን ሊታገሰው ፈቃደኛ ስላልነበረ ያለበትን ዕዳ እስኪከፍል ድረስ በወህኒ ቤት ጣለው። የሆነውንም ነገር ያዩ ሌሎች አገልጋዮች በጣም አዘኑ። እንዴት ይሄ ሁሉ ምሕረት ተደርጎለት ትንሽ ዕዳ ያለበትን ያስራል ብሎ ነው። ሄደው ሁኔታውንም በሙሉ ለጌታቸው ነገሩት። በዚህ ጊዜ ጌታው ባሪያውን አስጠርቶ እንዲህ አለው፣ አንተ ክፉ ባሪያ ስለለመንከኝ ያን ሁሉ ዕዳ ተውኩልህ። እኔ እንደማርኩ አንተም ባልንጀራን ልትምረው አይገባህም ነበርን? በቁጣም ያለበትን ዕዳ ከፍሎ እስኪጨርስ ድረስ ከአሳሪዎቹ ፊት አሳልፎ ሰጠው። ስለዚህ እያንዳንዳችሁ ወንድሞቻችሁን ከልባችሁ ይቅር ካላላችሁ የሰማይ አባታችሁም እንደዚሁ ያደርግባችኋል። የሰማይ አባታችሁም ይቅር አይላችሁም እናንተ ይቅር ካላላችሁ። እሺ ትንሽ ወደ ታሪኩ መለስ እንበልና እዚህ ላይ ዲናሬ የነበረበት ማን ነው? 100 ዲናሬ ብቻ ነው ዕዳ ያለበት። እቺ ትንሽ ዕዳ ናት። ያኛው ንጉሱ ጌታው ይቅር ያለው ምን ያክል ነው? 10000 ታለንት ወይም መክሊት። በግሪክ ሳይነበረ በግሪክ ምን ማለት ነው? ይሄ የመጨረሻ ቁጥር። እኛም በድሮ ዘመን ያገራችን እንደው በቃ መጨረሻ ቁጥር ሲባል እልፍ አላፋት ነው የሚባለው። እንግዲህ እልፍ በምናይበት ጊዜ 10000 እንደማለት ነው። ሺ አርግ ሺ አብዛ እያለ ያው ሺ ራሱ ትልቅ ነው። እልፍ አላፋት ካለ ግን በቃ የመጨረሻው ትልቁ ቁጥር ማለት ነው። ልክ እንደዛው በግሪኩ ደግሞ እዚህ ላይ ይሄ መክሊት የሚለው ትልቁ ነው። ሲወዳደር እንዴት ነው? ይሄ ዲናሬ የአንድ ቀን ደሞዝ አንድ ዲናሬ ነው የሚባለው። ስለዚህ ይሄ ሰውዬ ትንሹ እዳ አለበት፣ የመቶ ቀን ስራ ነው። ይሄ እንግዲህ ከሶስት እስከ አራት ወር በደንብ ቢሰራ ጨርሶ ሊከፍል የሚችለው ነው። እንግዲህ በዘመኑ በሮማውያን አነጋገር፣ በግሪኮ አነጋገር ማለት ነው። አንድ የሚገርማችሁ ነገር ታዲያ አንድ ታለንት ወይም መክሊት ስንት ድናሬ ነው? 6000 ድናሬ ነው። እንደው ሁሉንም ሰባቱንም ቀን በየሳምንቱ ቢሰራ ብዬ ሳካፍል ወደ 16 ዓመት ይመጣል። እሺ እንደው ይሄ ሰው አድቬንቲስት ይሁን እንበልና ሰንበትን ቢያከብር ሰንበትን ቢተው ወደ 19.1 ዓመት ይመጣል። አንዷ ታለንት ማለት ነው። ይሄ ሰው የስንት ነው ያለበት? 10000 በአስር ሺህ ካባዘነው 19ን 190000 ዓመት የሰው ዕድሜ እንግዲህ ተመልከቱ። ወይም እንግዲህ ይሄ ሰው ንጉሥ ስለሆነ እንግዲህ የንጉሥ ሰራተኛ ከሆነ ብዙ ታክሶችን ከብዙ ሰዎች ይቀበላል ማለት ነው። ከሁለት መቶ ሺህ ሰዎች የሚቀበለውን ሀብት ያለበትን እሱ ብቻውን ግን ለመክፈል እንደምታዩት 190 ሺህ ዓመት የሚፈጅበት ምንም ይሄ ሰውዬ ሰርቶ እዳውን ሊከፍል እንደማይችል ጌታ ክርስቶስ የተናገረውን። ይሄ ከምን ጋር ይወዳደራል ወገኖች? እኔና እናንተ በእግዚአብሔር ፊት ያለውን የሰው ኃጢአት ነው። ያለ ደም መፍሰስ ስርዓት የለም። ያ ደም ደግሞ ዝም ብሎ የኔና የእናንተ ደም ሳይሆን የእግዚአብሔር ልጅ መድኃኒታችን ኢየሱስ ክርስቶስ ከእግዚአብሔር ጋር እኩል የሆነው እግዚአብሔር ራሱ ካልሞተ በስተቀር እኔና እናንተ ምሕረትን አናገኝም። ለዛ ነው እግዚአብሔር ወልድ ወገኖቼ የሞተልን። እዳችን በጣም ታላቅ ነው። ይሄ እዳችን ታላቅ የሆነውን እግዚአብሔር ግን ምን ሆነ? አዳም የት አለ ብሎ መጥቶ ፈልጎ እሱ ራሱ ደም አፍስሶ የቆዳ ልብስ አልብሷቸው ልጄ አንድ ቀን ይሞትላቸዋል፣ የዘላለምን ሕይወትን ታገኛላችሁ፣ ተመልሳችሁ ከእኔ ጋር ለዘላለም ትኖራላችሁ። አንተና አንቺ ብቻ ሳትሆን ልጆቻችሁ፣ እኛ የነሱ ልጆች ነን። ይሄን ምሕረት ነው ያገኘነው ወገኖች ወይ ይሄን ምሕረትን ያገኘን እግዚአብሔር ግን እንደ ሕፃናት ሁኑ ዛሬ ሲለን በቃ በማንም ዕዳ አይኖርባችሁ ከፍቅር በስተቀር ይቅር በሉ። ይገባናል ወገኖች፣ ይቅርታን እንደገና ከአብሮ ከመሻረግ ጋር እንዳናዋህደው ወገኖች ሆይ። ይቅር ማለት ያን ሰው ለሁለተኛ ለጦርነት አልፈልገውም፣ እኔ አለቃ ሆኜ እሱ እድል ቢያገኝ አላለን ጠላት ቆጥሬ እድሉን አልዘጋም፣ ይቅር እለዋለሁ። እንደገና ለእሱ በረከት የሚያመጣ ከሆነ በአቅሜ እስካለ ድረስ በረከት እንዲኖረው ያን ሰው መንገድ ከፍታለሁ፣ እረዳለሁ ማለት ነው ይቅርታ። የግድ ተመልሰን እንደ ድሮ ጓደኝነት መሆን አይደለም። ምክንያቱም ያ ሰው እንግዲህ ጸባዩን በተለይ የማይለወጥ ከሆነ የመሳሰሉ ቅድም እንዳነበብ ነው፣ እንደገና መጥቶ ቤታችን የበለጠ ሊጎዳ ይችላል። አሉ ጠጋ ብሎ ሴቶች ልጆችን የሚደፍሩ ምን የሚሉ ብዙ ነገር የሚጎዱ የሚያመጡ አሉ። እዚህ ላይ ይቅርታ በሚልበት ጊዜ ወገኖች የግድ ጓደኛ ሆኑ ማለት እያለ አለም ያን ሰው ፍቱት፣ በሰላም እናንተ ትሰኛላችሁ። ያ እግዚአብሔር መንገድ ነው። ቢቻላችሁ አዎ ያ ሰው እንደገና ወደ ጌታ መልሳችሁ ጓደኛ ማረጉ ቢቻል ቢቻላችሁስ ነው የሚለው ከሰው ሁሉ ጋር ግን የዛ አይነት የማይቻል ነገር ግን በይቅርታ ላይ ወገኖች ሆይ ምንም መጽሐፍ ቅዱስ ክፍት ቦታ የለም የበደላችሁን ይቅር በሉ በቃ በተለኛ ኢትዮጵያኖች በጣም እንቸገርበት አንዱ ይሄ ነው እንዲያርጎኝ እንዲያርጋኝ እንዴት እሷን ባየን ቁጥር ጥርሳችን እንገጫገጫል ይሄ የእግዚአብሔር መንገድ አይደለም ወገኖቼ የሰይጣን መንገድ ነው ማሰናከያ ነው እንደውም ያን ሰው ተመልሶ ወደ እግዚአብሔር እንዳይመጣ በኃጢአቱ የበለጠ እንዲጨማለቅ ማረጋችን ነው ይቅርታ ማናረግ ከሆነ ስለዚህ ወገኖች እግዚአብሔር ራሱ ይናገረን በዚህ ቦታ ማቆም ፈልጋለሁ በቃ መድኃኒታችን ኢየሱስ ክርስቶስ ዓለም ሳይፈጠር የታረደው በግ እንዲሁ በፍቅር የተሞላ እኔና እናንተን ይቅር ብሎ ከተቀበለን በሰማይ ታላቅ ለመባል ወገኖች ሆይ አንዱ መንገድ ይሄ ነው የበደላችሁን ይቅር በሉ እናንተ በደላችሁ ከሆነ እኔ በድዬ ከሆነ እግዚአብሔርንም ይቅር በለኝ ያንንም የበደልኩትንም ሰው ይቅር በለኝ ማለት ትቢት እንዳይሆንብን ጠላት ሰይጣን ከሰማይ ወደቀው ስተቱ ገብቶት እንዴት እነዚህ በሚያከብሩኝ መላእክቶች መካከል ራሴን ዝቅ አርጌ የነሱን ቦታ ወስጄ ይቅርታ ጠይቃለሁ ታዳ ያ ኩራቱ እብደቱ ትቢቱ ራስ ወዳድነቱ እሱም ብቻ ሳይሆን ዓለምን ሁሉ ያጠፋ ነው ወገኖቼ እኔና እናንተም የሱ ተባባሪ እንዳንሆን እግዚአብሔር ይጠብቀን እንደ መድኃኒታችን ኢየሱስ ክርስቶስ ስንት ጊዜ ይቅር ልበለው ፈሪሳውያን የሚያስተምሩት ሶስቴ ነው በቃ አራተኛ ቆንማ በቃ ያለቀለት ነው ትዚላቸዋል አላዛር በሞተ ጊዜ ጌታ ሆይ አራት ቀን እኮ ሆኗል በቃ ምንም ተስፋ የለውም ሸጥቷል በቃ አልቆለታል እና በዛ ባይሁድ የተለመደ ነበር በቃ ሶስት ጊዜ ከዛ ግፋ ቢል አራት ጴጥሮስ በቃ በጣም ደግ መሆኑ ነው ሰባት ጊዜ አለው ክርስቶስ ግን ምን አለው አይደለም የእግዚአብሔር መንገድ በቃ የበደለህን በሙሉ ምን ጊዜም ቢሆን ይቅር በሉ እግዚአብሔር ፍቅር ነው እኔና እናንተ የእግዚአብሔርን ስም ያዝን ክርስቲያን ይተባል እንደ አምላካችን ፍቅር እንድንሆን እግዚአብሔር ጸጋውን ያብዛልን ተባረኩ ተርሻሉ
አሜን አሜን
ዶክተር እግዚአብሔር አምላክ አብዝቶ ይባርክ ስለመጣልን ቃል በእውነት እግዚአብሔርን እጅግ አድርጌ አመሰግናለሁ ተባረክ እሺ አሁንም ወደ መዝማሬ እንሄዳለን አሁንም ቴለምለም ዝማሬ ታገለግለናል
እግዚአብሔር የተባረከ ይሁን ስለመልካሙ ቃል ሳሚዎች ብቻ ሳይሆን አድራጊዎቹን ስንገኝ እግዚአብሔር ይርዳን አሁንም ዘምረው መዝሙር ቸሩ ኢየሱስ ቸሩ ጠባቂ ምራን በጥሩ ቃለ ብርሃን ከመከራ ጠብቀን በምረትህ ገስጸን ቸሩ ኢየሱስ ቸሩ ኢየሱስ ለጠብቅ መንደሃን የሚለው ነው
ቸሩ ጠባቂ ምራን በጥሩ ቃል ግፋን ከመከራ ጠብቀን በምረት መግበን ቸሩ ኢየሱስ ቸሩ ኢየሱስ እለጠብቅ መንጋህ ቸሩ ኢየሱስ ቸሩ ኢየሱስ እለጠብቅ መንጋህ ለጠብቅ መንጋህን እኛ ያተገዘብነት ልንስት መልሰነ ወደ ቤትህ አድርሰን ቸሩ ኢየሱስ ቸሩ ኢየሱስ ስማ ጸሎታችንን ቸሩ ኢየሱስ ቸሩ ኢየሱስ ስማ ጸሎታችንን አሁን አትክሰፈን በበዳላችን መጠን ዳሩ ጸጋ ያጠንክረን ቅዱስ ደምህ ይውሰደን ቸሩ ኢየሱስ ቸሩ ኢየሱስ ወደ አንተ ናግበን ቸሩ ኢየሱስ ቸሩ ኢየሱስ ወደ አንተ ናግበን ወደ አንተ እንመጣለን ረድኤት ሁሉ ካንተ ነው ጽኑ እምነትን ፍጠርልን ፍቅርህን ለሁሉ ሰው ቸሩ ኢየሱስ ቸሩ ኢየሱስ ወደ ሰማይ ውሰደን ቸሩ ኢየሱስ ቸሩ ኢየሱስ ወደ ሰማይ ውሰደ።
አሜን አሜን። ለዘላለም ተባረኪ። ስለ ዝማሬው
አሜን።
እግዚአብሔርን አመሰግናለሁ። አሁን ወደ ማስታወቂያ እናገራለሁ። ማስታወቂያ ከመሄደ በፊት ግን በጸሎት የሚያገለግለን አንድ ፈቃደኛ ሰው ቢዘጋጅልኝ ደስ ይለኛል። እንግዲህ ያለን ማስታወቂያ የሻሎም ዓለም አቀፍ ቴሌኮንፈረንስ በቀን 3 ጊዜ ሳምንቱን በሙሉ ፕሮግራም አለን። የማለዳው ፕሮግራም የሚጀምረው እንደ ኢስተርን አቆጣጠር 12 ሰዓት ከሚቀጥለው 6 ሰዓት እስከ 7 ሰዓት እንዲሁም የቀትሩ 12 ሰዓት እስከ 1 ሰዓት የምሽቱ 8 ሰዓት እስከ 10 ሰዓት በየለቱ ፕሮግራም አለን። የቅዳሜ ከሰዓቱ ፕሮግራም የሚጀምረው 10:45 ነው ሙሉ ፕሮግራም ስላለ። እንዲሁም ወር በገባ መጀመሪያ እሁድ የጾምና የጸሎት ፕሮግራም አለን። እዚህ ሁሉ እየገባችሁ እንድታገለግሉን እንዲሁም ደግሞ ቃሉ እንድትባረኩ ስንል እናደፋፍራለን። እንዲሁም ደግሞ ያለን ማስታወቂያ አሁን የፊታችን ጁላይ 1 እስከ ጁላይ 5 በአንድሩስ ዩኒቨርሲቲ በሚሽጋን የሚደረግ ኮንፈረንስ አለ። በዛ እንግዲህ ዴድላይኑ ሜይ 30 ነበር፣ 15 ቀን ተራዝሟል። እና አሁንም ያልተመዘገባችሁ ካላችሁ መመዝገብ የምትፈልጉ ቀኑ ስለተራዘመ መመዝገብ ትችላላችሁ። እንግዲህ ያለኝ ማስታወቂያ ይሄ ነው። እንዲሁም ደግሞ እህቴ ሊዲያ በእውነት እግዚአብሔር አምላክ ምሕረት እንዲሰጣት አሟታል፣ በጸሎታችን እናስባት። አሁን ፈቃደኛ የሆነ ሰው በጸሎት የሚያገለግለን ካለ
ጸል ያለው።
እሺ ዶክተር ተባረክ።
እሺ እህታችን ሊዲያ ታማ ነው?
አዎ ዶክተር፣ ትንሽ አሞታለሁ።
እሺ እንጸልይ። እግዚአብሔር አባታችን አምላካችን ሆይ ክብር ምስጋና ላንተ ይግባ። በዚህ ማለዳ ደግሞ በጸሎት በመዝሙር ስለባረከን እግዚአብሔር አምላክ ሆይ በቃለ ንባብ ስለባረከን እናመሰግናለን። ኦ እውነትም ቸሩ ኢየሱስ፣ ቸሩ ኢየሱስ ወደ አንተ ውሰደን፣ ቸሩ ኢየሱስ ወደ አንተ አቅርበን፣ ወደ ሰማይ ውሰደን። አሜን አባታችን ሆይ ዛሬም እንግዲህ እኔ ሩሩህ እንደሆንኩ ሩሩህ ሆኑ፣ እኔ ቸር እንደሆንክ፣ እኔ ለቁጣ የዘገየው ታጋሽ እንደሆንክ ታጋሹኑ ምህረትን አድርጉ። በምንም ዕዳ አይኖርባችሁ ከፍቅር በስተቀር፣ የበደላችሁን ሁሉ ይቅር በሉ እኔ እንደዚህ ነኝና ያልከን ጌታ አምላክ ሆይ፣ በእውነት ይሄንን ብናስተውል ጦርነት ባለም ሁሉ ጸጥ ባለ ነበር። የበደለንን ይቅር ብንል ዓለም በሰላም ሁሉ ትሞላ ነበር። ኦ አባታችን፣ እንግዲህ በልባችን ሰላም ይሞላ ዘንድ ነው ይሄንን አንተ የተናገርከን። አለዛ እንዲበደለኝ እያልኩ እያሰላሰልኩ ሌሊት መተኛት አልችልም። አባት ሆይ ነገር ግን ይቅር ለጌታ ለእግዚአብሔር ይቅር ብያለሁ በምንልበት ጊዜ በሰላም እኛም እንተኛለን፣ ጤንነትም ይሆንናል። ሌሎችንም ጌታ አምላክ ሆይ ይሄ ሰው እንዴት ነው እንደዚህ ይቅር የሚል? እቺ ሴት እንዴት ነው እንደዚህ ይቅር የምትል? ኦ እግዚአብሔርን እኮ የምትፈራ ናት፣ እግዚአብሔርን የሚፈራ ነው። ኧረ እኔም እንደሱ ልሁን እንዲሉ ነው ጌታ አምላክና አባታችን ሆይ ይሄን ማድረግ በራሳችን ኃይል አንችልም፣ ቃል ነግሮናል። ነገር ግን የሚያስችለው ያንተ መንፈስ ደግሞ በነጻ ይሰጣል። አባታችን መንፈስ ቅዱስን ለእያንዳንዳችን እንድሰጠን እንማጸናለን። በዚህ ሰዓት ልመናችን በፊት እናቀርባለን። ጌታ አምላክ ሆይ ስለ ሀገራችን የምንሰማ ነገሮች የተደበላለቁ ናቸው። ብዙ መልካም የሚሰሩ ነገሮችን እንሰማለን። ዲቨሎፕመንት፣ የከተማ ማደግ እንሰማለን። እንደገና ደግሞ ወንድሞች እርስ በርሳቸው የመገዳደል ሁኔታ፣ ወገኖች የእግዚአብሔርን መንገድ ከመከተል እያስቆሙ ብር መዝረብ ብቻ ሳይሆን ሕይወትን እንደ እንስሳ እንኳን ሕይወት የማይቆጥሩ ብዙ ሰዎች ንስሐ ሳይገቡ ወደ ሞት እየሄዱ እንደሆነ፣ ይቺ ደግሞ የደም መሬት እንደሆነች እንሰማለን። ጌታ አምላክ ሆይ አባታችንና አምላካችን እባክን እንደዚህ የይቅርታን መንፈስ ዛሬ እንዳስተማርከን ሌሎችም ይማሩ ዘንድ ልባቸው እንድትከፍል ቀሳውስቱ እንድታስነሳ የማታለል ወንጌል፣ ሀብትን የማግኘት ወንጌል እንዳይሰብኩ ጌታ አምላክ ሆይ፣ ይልቅስ ሀብት የሚገኘው በሰላም አንተን በመስማት ነው። ምድራችሁን እፈውሳለሁ፣ ቤታችሁንም እባርካለሁ፣ የሰማይ መስኮት ከፍቼ አትረፈርፋቸዋለሁ ያልክ ጌታ አምላክ ሆይ በረከት በመስረቅ ሳይሆን በማታለል በጉቦ ሳይሆን አንተን በመፍራት ነው የሚገኘውና ይህንን ህዝባችን እንዲያስተውል አንተ አደራ እንሰጣለን። አባታችን ሌላው ጥያቄ ደግሞ በመካከላችን የታመሙት ሊድን እናስባለን። አፍቃሪ አምላክ ሆይ በወንድማችን አቶ ግርማ እናስባለን። ሌሎችም የተጠቀሱት ቲያስቴርም ድምፅ ትንሽ ጠፍቷል እና አይሆፕ ጤናማ ናቸው። ሌሎችም ጌታ አምላክ ሆይ እነታችን ሁሉ በዚህ ቦታም የሚያቀርቡት ብዙ ስሞች አሉ። አንተ ሁሉን ስም ታውቃለህ ጌታ አምላክ ሆይ። ነገር ግን በዚህ ሰዓት ምሕረት በእያንዳንዱ ላይ እንዲበዛ እህታችንም ሊዴ በዚህ አክቲቭ ሆና ብዙም በፕሮግራም በተለያየ ነገር ሁሉ ይህንን ቃልን በእውነት ሌሎች ሁሉ ይሰማ ዘንድ ምክንያት የሆነች ልጅ ናት። አንተን ማገልገል ትፈልጋለች። በዚህ ሰዓት ደግሞ ጌታ አምላክ ሆይ ጤንነቷን እንድታድስ እትያቡም አልፎ አልፎ ይቆረጥመኛል የምትለውን ይሄም የቁርጥማት በሽታ ወደኛ የመጣውንም ጌታ አምላክ ሆይ እንድትፈውስ በተለይ አገራችን ተመልሶ ደግሞ ጥቂት ወንጌል መስራት የሚፈልጉ ብዙ ሰዎች አሉ። ምሕረት በእነሱ ላይ እንዲሆን አባታችን እንግዲህ መልሼ ሊድን በእውነት እግዚአብሔር ደግሞ ምሕረትን አመጣልኝ ብላ ወደ አገልግሎቷ እንድትመለስ በተለየ ሁኔታ እንድዳስሳት በጌታ ኢየሱስ ክርስቶስ ስም ተስማምተን እንጸልያለን። አባት ሆይ ያንተ ፈቃድ በሕይወቷ ላይ እንዲፈጸም አደራ። ጠላት ሰይጣን የሚያመጣውን በሽታ ሁሉ አንተ አስወግድ። አባታችን ዛሬ እንግዲህ የምንሰራ ወደ ስራ ስንበታተን፣ ሌሎቻችን ወደ ግል ተግባራችን ሁሉ በምናደርገው ነገር ሁሉ በእውነት በፍቅር የተሞላ ልባችን በፍቅር የተሞላ ሰዎች ዛሬ እንዳስተማርከን አንተ አፍቃሪ እንደሆንክ አንተ ይቅር ባይ ሩሩ ቸር እንደሆንክ ያንተ ጸባይ እንድንለፍስ ያ በክርስቶስ የነበረው ሐሳብና ልብ ያንዳንዳችን እንዲሆን እንማጸናለን። በዚህ ቴሌኮንፈረንስም የተለያዩ ፕሮግራሞችን አንተ ባርክልን፣ አገልጋዮችን ባርክ። አባቶ ወይ ደሞ ጁላይም ተገናኝተን በእውነት እንደዚህ ድምጽ ብቻ ምንሰማማ ምንታያይበትና በዛም ቦታ የበለጠ በረከት ምናገኝበት፣ ምክንያቱም አንተ እስራኤል ልጆች በአመት 3 ጊዜ እንዲሰባሰቡ ያንተ ፈቃድ ነው እና እንደዚህ በሁለት አመት እንዶ ተገናኝተንም በረከቱ እንዲሞላልን አባቶ ወይ መንገድ እንድታዘጋጅልን ነገሮችን ሁሉ ጌታ አምላክ ሆይ ወስነን በምንመጣበት ጊዜም ደግሞ የበረከት ጊዜ እንዲሆንልን ሁሉን ነገሮች ትባርክ ዘንድ ይህንን ፕሮግራም የሚመሩትን ሁሉ የሚያስፈልገውን ያደርጉ ዘንድ ጥበብና ማስተዋልን ሁሉ አንተስታቸው። አባታችን መምጫ ቅርብ ነው። እጃቸውን ዘርግቶ ኦ ጌታችን መጣ፣ አንተ ደግሞ በጥቂት የታመናችሁ በብዙ ሾማችኋለሁ እንዳንተ ታማኝ ባሪያዎቼ ኑ ከምትላቸው ድል ፋንታችን አድርግልን። ኃጢአት በደላችን ይቅር ብለህ ጸሎታችን ስማ። በጌታ ኢየሱስ ክርስቶስ ስም ክበር፣ አሜን
አሜን አሜን። ዶክተር ተባረክ፣ ስለነበረን ጊዜ እግዚአብሔርን እጅግ አድርጌ አመሰግናለሁ። ዛሬ የተቀዳው ቁጥር የሚሆነው 7310 ይሆናል። እውነት በመጣልን ቃል መኖር እንድንችል ሁላችንም እግዚአብሔር አምላክ ይርዳን። ስላገለግላችሁን ወገኖች፣ እንዲሁም ደግሞ በጸጥታ ስላዳመጣችሁ ወገኖች ሁሉ ስለ እናንተ እግዚአብሔርን አመሰግናለሁ። ተባረኩ። በቀጥሩ ፕሮግራም እስክንገናኝ እንግዲህ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። ደህና ዋሉልኝ።